ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ዛሬ በዚህ ሀገር አቆጣጠር ኖቬምበር 1 2014 ሲሆን በየሳምንቱ እሁድ በKFCD 990 AM የቀጥታ መስመር ወይንም በሰሜን አሜሪካና በካናዳ ለምትኖሩ አድማጮቻችን በስልክ ቁጥር 7124329790 ሳምንቱን ሙሉ መስማት የምትችሉበትን መርሃ ግብር የዚህን ሳምንት ነው ጀመርን። ተነስተልን ውድ አድማጮቻችን እንደምን ሰነበታችሁ?
አምላል በዬ ማዳም መንኩ ብቻንዶ ደዳይ ደለው ስታንድ ነገር ይስማኛል ሷሳስ ባጭንቀኛል ወይኔ ወይኔ ምን ሳደዳት ሳደዳት ሄደ ሳትነግሬ ሳዳ ምን ሳደዳት ሳደዳት ሄደ ሳትነግሬ ሳዳ ሁሌስ ማማደው ዳርሽው ይሁን ብያደው መርሽን ያውጪዋለሁ ተሰማኝ ብቸኝነትሽ ለሄድሽው ሳልቀየምሽ ተመኘው ጥሩ አሰብኩልሽ ልብሽ እንዲሞላልሽ ተመኘው ጥሩ አሰብኩልሽ ልብሽ እንዲሞላልሽ I'm telling you that I'm telling you that I'm telling you that I'm telling you. ሳስባ ጭንቀኛል ወይኔ ወይኔ ምን ሳደዳት ሳደዳት ሄደ ሳትነግሬ ሳዳ ምን ሳደዳት ሳደዳት ሄደ ሳትነግሬ ሳዳ
አርማቻችን መርሃ ግብራችን ይቀጥላል። ባለፈው ሳምንት ግጭታችን የኢቦላ ቫይረስን በተመለከተ ከማይክሮባዮሎጂስት መምህር ጋር ከፕሮፌሰር ፍሬድ ፓራስ ጋር ሰፋ ያለ ውይይት አድርገን ነበር። ፕሮግራሙ አስተማሪና ብዙ መረጃ የሰጠ መሆኑን ከደረሱን መልእክቶች ማውቅችለናል። ከዚህ ሳምንት ጀምሮ አርማቾች አስተያየታችሁን የምትሰጡበት አዲስ የድምጽ መቀበያ ሳጥን ወይንም ቮይስ ሜሴጅ አዘጋጅተናል። ስለ ፕሮግራማችን ያላችሁን አስተያየት፣ ሐሳብ ወይንም ጥያቄ ለመለከታችሁን እናቀርብላችሁ ከፈለጋችሁ በተለመደው የስልክ መቀበያ ወይንም መርሃ ግብራችን በመሰሙበት ስልክ ማለትም በ7124329790 ተደውሉና 7124329790 በመደወል በማንኛውም ጊዜ ፕሮግራሙን እየሰማችሁ ማለት ነው 0ን መጫን ትችላላችሁ። 0ን ስትጫኑ ወደ ድምጽ መቀበያ ሳጥን ትሄዳላችሁ። መልእክታችሁን ካስቀመጣችሁ በኋላ የፓውንድ ወይንም የቁጥር ምልክትን ስትጫኑ ተመልሳችሁ ወደ ዋናው ፕሮግራም መሄድ ትችላላችሁና ጠቃሚ ትምህርት፣ ምክር፣ አስተያየት፣ ጥቆማና ሐሳብ የሚሰጡና ቢቀርቡ ለአድማጮች ያስተምራሉ ምላቸውን እየመረጥን በየመራግብራችን ጣልቃ እናሰማለን። ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። በቅድሚያ ከኢትዮጵያ አንድ እንግዳለን። እንግዳችን በእድሜው ወጣት ከሚባሉት ውስጥ የሚመደብ ሲሆን የስዕል ባለሙያ ነው። የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ ፋይን አርት በስዕል ትምህርት ወይንም አርት ኤጁኬሽን አግኝቷል። ሁለተኛ ዲግሪውን ደግሞ የማስተርስ ዲግሪውን ማለት ነው በኢትዮጵያ ጥናትና ምርምር ኢንስቲትዩት ኦፍ ኢትዮጵያን ስተዲስ በሙዚየም ጥናት ላይ ሰርቷል። ከእንግዳችን ጋር ስለ ስራዎቹ እንዴት ሳል እንደሆነ ስራዎቹን የት እንደቀረበ የት እንደሚገኙ ከሀገር ውጭ የሚሰራቸውን ስራዎችና ብዙ ሰው የሚያውቃቸውና በሀገራችንም ደግሞ ያልተለመዱ በተለይ ፐርፎርማንስ አርት ተብለው በጥበቡ ሰዎች የሚጠሩ በእሱም ይሄንን የሚሰራበት ስለሆነ በዛ ዙሪያ ውይይት እናደርጋለን። ይሄ የመጀመሪያው መርሃ ግብራችን ይሆናል። በሁለተኛው የመርሃ ግብራችን ደግሞ ከዘወትር የፕሮግራማችን ከተባባሪ ከዶክተር በላይ ሀብተየስ ጋር በዚህ ሳምንት በዓለማችን ስለተፈጠሩ ዋና ዋና አውዶች ላይ የምናቀርበው ቆይታ ይኖረናል። አብራችሁን እንድትቆዩ እየጋበዝን አድማጮች ቀደም ሲል በፕሮግራሙ መግቢያ ላይ ለማስተዋወቅ እንደሞከር ነው ከዚህ ሳምንት ጀምሮ በስልክ መልእክት የምትተውበት ሳጥን አዘጋጅተናል። በስልክ በ7124329790 ፕሮግራማችን በመላው ሰሜን አሜሪካና ካናዳ 7ቱን ቀን መከታተል የምትችሉ ሲሆን ሐሳባችሁን አስተያየታችሁን ወይም ጥያቄያችሁን የምትተውበት የድምጽ መቀበያ ደግሞ 0ን በመጫን ታገኛላችሁ። ለአጠቃቀም እጅግ በጣም ቀላል ነው። መራግብሩን የምትሰሙበትን ቁጥር ቅድም እንዳልኩት 7124329790 ከደወላችሁ በኋላ 0ን መጫን ነው። ምን ማድረግ እንደሚገባችሁ የሚሰጥ ጋይድ አለ። ከዛ በኋላ የምትሰሙት ድምጽ አለ። ድምጹን ስትሰሙ ሐሳባችሁን ታስቀምጣላችሁ። ስትጨርሱ የፓውንድ ወይንም የቁጥር ምልክት ያለበትን ስትጫኑ በቀጥታ ወደ ሬዲዮ ፕሮግራሙ ይዟችሁ ይሄዳል ማለት ነው። እንግዲህ ይሄን አዲስ አጠቃቀም ወደ በኋላ ላይ መለስ ያለን እናስተዋውቃቸዋለን። እንግዲህ አሁን ወደ መጀመሪያው ከመጀመሪያው እንግዳችን ጋር ወደ አረክነው ውይይት በዚች የመሸጋገሪያ ሙዚቃ ይዣችሁ ሄዳለሁ። አብራችሁን ቆዩ። ሳሊ ጌታውን ንጉሴ የድረገጻችን ማለትም የኢትዮጵያን this week ወይንም ደግሞ ኢትዮጵያ በየሳምንት ድረገጽ የሳምንት እንግዳችን በመሆን በአድማጫችን ስም ያመሰግናለሁ። መርሃግብራችን በበላው ዓለም ላሉ አድማጮች በFacebook በTwitters እንዲሁም ደግሞ በድረገጻችን ላይ www.ethiopianthisweek.com ላይ guest of the week ወይንም የሳምንቱ እንግዳችን በሚለው ላይ ይቀርባል። ከዚህም በተጨማሪ ደግሞ በሰሜን አሜሪካና በካናዳ ለሚኖሩ አድማጮች በ7124329790 በመደወል በቀጥታ ፕሮግራማችን ይሰማልና ምንም የመግቢያ ቁጥር ማይጠይቅም። እና እንግዲህ ዘመን ያፈራውን የሶሻል ሚዲያ ቴክኖሎጂ በመጠቀም ውይይታችን በመረጃ መረብ በአለም በብዙ ኢትዮጵያውያን ላይ በብዙ ኢትዮጵያውያን ይሰሙታል ብለን ነው ተስፋ የምናደርገው። ብዙ ጊዜ እናገኘውም ፊድባክ ያንድን ነው የሚያሳየው። እስቲ መጀመሪያ ወደ ስዕል ሙያ እንዴት ልትገባ እንደቻልክ ለአድማጮቻችን ከዛ ብንጀምርና ወደ ሚቀጥሉ ጥያቄዎች ሄዳለሁ። አመሰግናለሁ።
ወደ ስዕል ሙያ የገባሁት በጣም ጊዜ ነው። የኔ ሮል ሞዴል የሚለው የኔ ታላቅ ወንድም ተስፋ የሆነ ጊዜ ይባላል። አንድ የሚባል ነው የሚኖረው። እሱ ልጅ በነበረበት ሰዓት የኔ ልጅን አሳዳጊ ነው እናትን በመሳል እኔም እማዬና አረጋሽ እማዬና እኔ አረጋሽና እኔ በሚል ስዕሎች ይሰራ ነበር እና እኔ ህፃን ሆኜ እነዚያን ስዕሎች ሲሰራ በሱ ወዴ ያኔ ካምፓኒ ስል መስራት ከዛ በኋላ ፎርም ብሎ ባንኮንም መንቅጣታች ይባል ለፍርማን ይመጣ ፎርሞችን እየሳሉ መሸጥ ጀመርን እና ፎርሞችን በመሳል አካባቢ ያሉትን አንዳንድ ሰዎችን በመሳል
እንግዲህ ለስዕል ሙያ በር የከፈተልህ ታላቅ ወንድምህ ተስፋዬ ንጉሴ ነው ማለት ነው?
አዎ፣ እሱ ኮፒ ያደረገም ይሰራቸው አንዳንድ ስሜት ብንናልኩ ለስራዎች ናቸው። ትልቅ አስተዋጽኦ ያደረግልግና የሳንነት ጊዜ ነው ማለት ይቻላል። በሊኮኒ መስል መስራት የጀመርኩት ከዛ በኋላ ስልኝ በነገርኩ ፎርሞችን ሪያሎጋል ዘመን መለወጫ ላይ የሚሰሩ የአንስታታይ ስሌሎችን በመስራት ሌሎች በመሸጥ ለራሱን እንጂ በሚኖሮ ለራሱን በመስራት በዛ በዛ ነበርኩ። ሌላው ወደ ኤሌመንታሪ ትምህርት ቤት ስገባ የክበባቶች አሉ በኤሌመንታሪ ስኩል ውስጥ ለነዛ ከባቶች ስዕሎችን በመስፋፋበት ነበረ። ካርትናቶችን ተማሪ ሆኜ በተለይ ኤሌመንታሪ ስኩል ላይ አንድ የሚቸለምኩበት ጊዜ ይገኛል። ተማሪዎች በአጥር ሲገል የሚያሳዩ ካርቱን ስዕል ሰርቼ በአመታዊ የሴት መቤት ላይ የተጠራበትንመስለምኩበትን ጊዜ እንዲለኛል እና ከዛ እያለ ነው ወደ ሽማለ ወደ አብሳለንዶች
እንደው አጋጣሚ ሆኖ ያንተ ወንድም ተስፋዬ ንጉሴ አሁን በስዕል ሙያ ላይ አይደለም፣ አሁን በኢንጂነሪንግ ተመርቆ እዚህ ነው ያለውና በጣም ወዳጆች ነን። እኔም ጓደኛዬ ነው። እሱ አሁን ስለ ስዕል የሚሰራም አይመስልምና ከስዕል ጋራ ምንም የሚገናኝ አይመስልም። ላንተ ግን በር ከፈተልህ እሱ ነውና አንዳንድ ጊዜ የህይወት አጋጣሚዎች እንደው ስለገረሙኝ ነው እንደዛ ምለው። መልካም ነው። አስተማሪም ነበርክ፣ በስዕል ሙያም ላይ ታስተምር ነበርና እንዴት ነው አስተማሪነትና ሰዓሊነት እንዴት ነው አብሮ የሚሄደው?
ግራጁዌት በኋላ ከአዲስ አበባ ዩኒቨርሲቲ 1997 እንደ ኢትዮጵያ አቆጣጠር እዛ ጊዜ ጀምሮ እስካሁን ስዕል ነው የማስተምረው። ባስተምረው ስዕልን ራስን እየተማርክ ነው ምትሄደ የበለጠ እያዳበርክ ነው ምትሄደ። እንግዲህ የስዕል ሙያ እንደሚታወቀው ላይ ነው ተፈትና በአብዛኛው ሰዓቶች እስኪ ላይ ነው ፈጥቶ የሚያደርጉት። ነገር ግን ፕሮቻል የሆነውንና ይህ አንድ ላይ ይዞ በልቤት ይረዳሃል። ደግሞ በጣም ብዙ ተማሪዎች ሊገጥሙ ይችላሉ። ያትነት ወይም እንደሚታጥሩ የጋብቻ ሰ የሚሰጠ ይስራ ስለሆነ ተማሪዎችን አንዳንድ ስለ የሚሰጣቸው ምክትር አስራ የሚሰጣቸው ጊዜ አንተ ባልጠበቅከው መልኩ እነሱን የሚሰሯቸው ሰዎች የእነሱ ስሎች አስተማሪዎች ስለሆኑ ሪያሊቴስ ማስተማሩ ላይ በተለይ ስዕል ማስተማር ለኔ እንደ ከሳቢ ጋራ ወይም ከስዕል ጋራ አብሮ የሚሄድ አይነት ነገር ነው። ያ ስዕል ያዳብርልኛል። በየጊዜው ከሚሰሩ ሰዎች ጋራ ነው የሚገናኘው። ከእነሱ ጋር ሆኜ እነሱን አስተምሬ እነሱ ጋር ስዬ ከመጣው በኋላ በዛው መንፈስ ነው ወደ ስቱዲዮ የሚገባው። የስቱዲዮ የሆኑ ስራዎችን ነው የሚሰራው። ምክንያቱም አትሞስፌሩ ከዛ አትሞስፌር ያስወጣል። ያው ከስዕል አትሞስፌር ያስወጣል። የምታወራው ስለ ስዕልም የምትናገረው ስለ ስዕልም ለሳም ቤት የምትሰራው ስዕልም እና ያንን አትሞስፌር በበለጠ ሊያዳብርልኝ ስለሚችል ማስተማር በተለይ አርትን ማስተማር አርቲስት ሆነ አርትን ማስተማር ወደ ትልቅ ደረጃ ያደርሳል። ይህ ስለማስናግሳል ይህ ስለማስመለል ታላላቆች ለመገቡን ልታዋቸው ኢትዮጵያ ውስጥ ያሉ ታላቅ ሳሌዎች ናቸው። እነታልቅ መስል ሌሎች ሳሌዎች ነገረ ክርስቶስ ተስፋን ልታዋቸው ከማስተማር ስራ ጋር አብረው ወይም ስራ ኢኮኖሚ ደረጃ ያደረሱ እና ማስተማር ለሳሊ ትልቅ ሽልማት ነው።
እሺ፣ በጣም አመሰግናለሁ። አድማጮቻችን እየተወያየን ያለነው ሳሊ ጌታውን ንጉሴ ጋር ነው ፕሮግራማችን በፌስቡክ ማለትም በኢትዮጵያን ዚስፒክ ግሩፕ ምትሉ በፌስቡክ ተጠቃሚዎች ሆናችሁ አይረግጽ አርማቻችን በዛ ልታገኙት ይችላልላችሁ ይሄን ውይይት እንዲሁም በትዊተር ስላይም ማግኘት ይችላልላችሁ ከዚህ በተጨማሪም በድረገጻችን ላይ www.ethiopianthisweek.com ላይ ይቀርባል በሰሜን አሜሪካና በካናዳ ላላችሁ አድማጮች በቀጥታ የስልክ መስመር በ712-432-9790 ቁጥሩ እንደገና ደግሞ አለው በ712-432-9790 በማንኛውም ሰዓት ደውላችሁ ይሄን ቃል መልስ መስማት ይችላልላችሁ ያለፉትን ውይይቶቻችንን ከሌሎች ግዶቻችን ጋር አግነውን ውይይት ማለት ነው በድረገጻችን ላይ www.ethiopianthisweek.com ላይ ብትገቡ እና የሳምንቱ እንግዳችንን ብላችሁ ብትጫኑ ያለፉትን ሳምንት ውይይታችንን ከእንግዶቻችን ጋር ደግሞ መስማት ይችላልላችሁ አሁን እየተወያየን ያለነው ከሳሊ ጌታውን ንጉሴ ጋራ ነው እንደው ስራዎችህን ለህዝብ ማሳየት ጀመርከውና ከህዝብ ጋራ ስራዎችን ማስተዋወቅ ጀመርከው መቼ ነው ከዚሁ ጋር እንደው አብሬ ልጠይቅ የምፈልገው ነገር እንደው ውሰ ወደደልህና እንደው ይሄ ስራዬ ከህዝብ ጋር አስተዋውቀኛል የምትለው ስራ የትኛው ስራ ነው
አክስቱል የማካደ ሰማሊያ ትብስና የሰማለፈት ታምሪያለሁ ከዛ በኋላ እስከ ዘጠና ድረስ በግል ተሰራ ነበረ እና በዘጠና አካባቢ ነው በወለዳ ፋይናንስ አርቴክ ክለብ የሚባል ነበረ እዛ ኮሚቴ አካባቢ ከዛ ክበብ ጋራ ሁኜ ኢንተርቪዎችን በስዕል ህዝቡ ላይ እንደሞ ህብረተሰቡ ለአዌርነስ ለመፍጠር በሚል ያንን ስዕል እዚህ ማሳየት የትምህርት ዳታዎች ስልጠና አካባቢ አዲስ አበባ ሂልተን ሆቴል ነው አሚን በጠና አካባቢ አካባቢ ትምህርት የሚያሳየ ነው ሌላው አዲስ አበባ ውስጥ የሚገኝ አንድ መጽሐፍ ቤታለ ግንኙነት የሚሰራበት እዛም አካባቢ ላይ እነስረተውን ከዚህ ከወለጋ ፋይናንስ ማንቶች ሰጥተውን ወይም እዛም አካይተናል ከዚህ አስታውቅም የምለው ስራ በአዲስ አበባ ዩኒቨርሲቲ በአፍዋይ ሰይም የጠና ስድስት አካባቢ ከተማት ያጋዥ ይባላል የጥራት ንድስ መጨረሻ ላይ የግራጁዌሽን ወርክ ስራ ነበረኝ ያኔ የሰራሁት ስራ እነዚህ ኢገራቲቭ አልፋሴት ሴንሽን የሚባል የአክሳል ስንሳለ ሆኖ ከዚህ ከአድባር ጋር በተያዘ በተለይ ኒኮልቲ በምኖርበት አካባቢ ላይ ግንቦት አንድ ላይ ብዙ ሰዎች በተለያዩ በሚበሉ ነገሮች ቡና ማፍላት አረቶች መውጣት እና ቀቢል የሚወጡ አሉ ሮሚ አለ ኮንዲሽ አለ እና ለንዳገራቸውን በጣም ሰፊ አነባበሩ የሚባል ካለ እና እነዛ ሚባ ነገሮች ተደርገ ያሉ ነገሮች አባባ አካባቢ ደረግ ነበረ እና እነዚያ ነገሮች ከልጅነት ጀምሮ የታተምባቸው ነበረ እነዚህ አድማሮች እና እነዚያ ነገሮች ሚሰሩ ነበር እነሱም ስራዎች ሰርቼ ሌንጅሪችን ካሳየ በኋላ በጣም የሚፈልግ በተለይ ከስክንድሪሽ የሚባል አሜሪካ ውስጥ የነበረ ሳሊያሁን ቤትልም ከስክንድሪሽን ጋር አገናኘት ነበር እና እኔ እስክንድሪ ስራ ካንተቀው ነበረ ስራ ሰራ ነበረ በጣም ዲኮራቲቭ ነው የሚሰራው ስራ ዲገራቲቭ ነው ታይትሎች አሉት አንድ ታይትል ብቻ የለኝም ምንም ታይትል ሰጥቻቸዋለን እና ቀጥታ ኢትዮጵያ ገብታን የተማበትና የእውነት አንድ ቦታ ቁጭ ብዬ በስክሪፕት ነበር ያን ስራ የነበረው እነዚያ ስክሪኖች በጣም አንደጋ ይዘው እንደውም ብዙ ሳሌ ተሪ አንዳንድ ነገር አፈክረውን ይል አንዳንድ እንደዚህ ነገር ሲያስተላልፍ ነው ያስተላልፈው እና አጥተን በተናጥ ላይ ያለው ሳይድ እንደዚህ ሽመት ለዚህ ከማጣሊ ጋራ ከተመጣጣሊ ጋራ ታውቃ እንዴ እኔ የበለጠ መጣውት ይገመት ማለት ይችላል።
እሺ ሳሊ ጌታ በጣም ነው ማመሰግነው። ምናልባት አንዳንድ ጊዜ የድምጽ መቆራረጥ ያጋጥመናል ያው በስልክ ስለሆነ እናወራው ትንሽ ድምጽ ጥራት የለውምና በተቻለ መጠን ትንሽ ድምጽህን ከፍ አድርግልኝ። እዚህ አንዳንድ ጊዜ አንዳንድ ሲግናል ምልክት ያሳየኛል ለዛ ብዬ ነው። እንግዲህ ዋናው ነገር አንተን ያስተዋወቀህ የመጀመሪያ የመረቂያ ስራ በግንቦት አንድ በአድባር ላይ የተመሰረተ ስራ ነው ማለት ነው እና ያ ስራ ነው በአብዛኛው ጊዜ አንተ ሰዓሊ መሆንህን ያሳየውና ብዙ ሰዎች ደግሞ አንተን ሊያቁ የቻሉት ማለት ነው። ጥሩ ነው። ሌሎች አጋጣሚዎች ለምሳሌ ያነበሩ ወይ ሌሎች ስራዎችን በጋለሪ በሰል ኤግዚቢሽን በተለያዩ ቦታዎች ላይ የማስቀመጥ አጋጣሚዎች ነበሩ ወይ ስዕልህን ከህዝብና ከሌሎች ሰዓሊያን ጋር ለማስተዋወቅ ማለት ነው? ሃሎ
ይሰማል?
እሺ ጥያቄ እንደገና ደግሞ አለው እና ሌሎች ስራዎችን ለማስተዋወቅ ለምሳሌ በስዕል ኤግዚቢሽን ሊሆን ይችላል በጋለሪ ሊሆን ይችላል ስዕሎችን ለማስተዋወቅ አጋጣሚዎች ነበሩ ወይ? ካሉ የት ቦታ ላይ ስዕሎችን ማስተዋወቅ ይችላልና ሌሎች ሰዓሊያንም ስራህን ማየት ይችላል? ከሀገር በሀገር ውስጥም ሊሆን ይችላል ከሀገር ውጭም ሊሆን ይችላል።
አጥተን ልብስ ይቆጣው በኋላ ለደጋሚ ሰራተኛ አዲስ እንስነት ሳይቀር በግሩፕ ፖዚሽን ሌላው በአለም ስፖንሰር አለም ስፖንሰር ለዛ ታሊቲን በመስራት ላይ ታሊቲን ስራ ያሮተው በማሳይ ተካውካል ባለን በግሩፕ ፖዚሽን ያለው
ሳሊ ጌታውን ይሰማል? እሺ እሺ። እንግዲህ መቼም አንዳንድ ጊዜ ድምጽ መቆራረጥ ይኖራል አድማጮቻችን፣ በዚህ አጋጣሚ ይቅርታን ጠይቃለን። የስልክ ችግር አለብን። አሁን አንተ ያለኸው ሐዋሳም ስለሆነም ይሆናል አንዳንድም ስልኩም ብዙም ጥራት የለውም። ግን በቻለ መጠን አንተም ያው ድምጽን ከፍ ይያልክ ነው የምትናገረው። ትንሽ የመቆራረጥና በመሃል ክፍተት ይኖራል። እንደው አንዳንድ ጥያቄዎችን ላንሳልህ። ያንተ ስራዎች በአብዛኛው እንደው በተለመደው አይነት መንገድ ወይ በሸራ ላይ ወይ ደግሞ እንደዚህ በመናየው አይነት ስዕል አይነት ብቻ ሳይሆን ሌሎች ለየት ያሉ ስራዎችም እንዳሉ አውቀኛል። ለምሳሌ ቀለሞችን በማደባለቅ የምትፈጥራቸው የራስህ የሆኑ ጥበቦች አሉ። እንቅስቃሴዎችን በመከታተል የምትሰራቸው ስራዎች አሉ። አንተ እንደውም ይሄንን ፐርፎርማንስ አርት የምትለውና እኔም ይሄንን አላቀውም። እኔ ፐርፎርማንስ አርት ማለት ምን እንደሆነ ብዙ አድማጭም ይሄንን የሚያውቀው አይመስለኝም። እና ምን አይነት ጥበብ ነው ይሄ? ይሄንን እስኪ ለአድማጮቻችን ብትነግራቸው።
ኦኬ። ፐርፎርማንስ አርት ደግሞ እንቅስቃሴ ጋር በተያያዘ ስዕሉ እንዳለ ሆኖ አልፎ ለ ድራማ ማለት ነው፣ በድራማ መልክ ማለት ነው። እነዛ ስዕሎች ቋሚ ላይሆን ይችላል። አንተ በዛ ሰዓት ይሰማሃል ነገር ሲል የምታደርገውን ነበር በቀጥታ ዳይሬክት ቀለሞችንና ስራዎችን ለማገናኘት ማለት ነው። እንቅስቃሴ ያድረግ የሰውነት ቀለም እየረጨ ከዛ በኋላ ታየዋለ ስራውን በዛንት ሆናለ። ከዛ በኋላ ብስክሌት አልስኛ ሲሄዳት የነበረ በዛ ብስክሌት ስራዎችን ደድ በባህላ ደድ እንዲህ ሲደረግ ግን በቪዲዮ ተራት አለ ቪዲዮ ይገባል። እናም ፐርፎርም የማደርገውም ማለት ነው ቀጥታ ያ ከስራ ስራ የሚለየው ምንድነው? እንቅስቃሴ ስላለው ነው። በድራማ መ ስለሚቀርብ ነው። ድራማ በሆነ ስሜት ወይም ደግሞ ተውኔታ የሆነ አኳኋን የስነጥበቡ የስዕሉ ስራ ወጣ ባለ ወይም ደግሞ ስሜት በተሞላበት አኳን አንተ እንዳው ልብስ ወጣት በስሜት ባትታ ስሜት የሚረግ ሆንና ስራው ላይ የሚያሳይ ነገር ከዛ ተነሰ የምትፈጥራቸው የምትሰራቸው ነገሮች ላይ ሆን ልክ ቤት ይስተረብቆ ሳይሆን ኦፕ የሆነ ማለት ነው። አሁን እነዚህ ፐርፎርማንሳቶች በብዛት ሀገራችን እየተለመዱ ነው። አንድ ወደ አስፋ ላይ ወደ አምሳ በፊት የሚዛባይ አደባባይ መስቀል አደባባይ ላይ ፐርፎርማንስ አርት ታይቷል። ታይቱ ወረሳዎች እዛ ላይ ግን ፐርፎርማንስ አርት ስለ ስራ ላይ ሰዎች ያደርጉ ሳሌች ያደርጉ የነበሩት ወንድሞ እሳ ስራዎች አሉ። እዛ ስራ ላይ ይባላል ይህ ያደረገውን የተሰማውና ውስጥ ያለውን በት ነው ላይቭ ነው የሚሰራው። ከዛ በኋላ ስዕል ከተሰራ በኋላ መጨረሻ ላይ ስዕል ይከፈላል እና እንዲ በቃ ማታ አስቀምጠው አይነት ነገር በዚህ ሊቀመጥ የሚችል ይህ ነው ፐርፎርማንስ ይላል። ሚሰራው ተውኔታዊ ስለሆነ ነው። ለተውኔት ፈረንድያ ለመሆኑ ድራማ አይነት ነገር ፐርፎርማንስ ባለዚህ ድራማ አይነት ነገር አለን እንደዚህ አይነት
እሺ። በእንቅስቃሴ የታጀበ ስዕል ነው ብለን መውሰድ እንችላለን ማለት ነው። ይሄ ይሄ ውይይት እንግዲህ እንዳልኩት በስልክ በተለይ በዚህ በሰሜን አሜሪካ እና በካናዳ ለሚኖሩ የድረገጻችን አድማጮች በስልክ ይሰማል። በ7124329790 አድማጮች በቀጥታ በመደወል ሰባቱን ቀን ይህንን ውይይታችንን መስማት ይችላሉ። ከዚህ በተጨማሪም ደግሞ በፌስቡክ በግሩፕ አለን፣ የኢትዮጵያን ዚስዊክ ግሩፕ የሚል በትዊተር ስም እንደዚሁ ሌላ ግሩፕ አለን። ከዚህ ጋር በተጨማሪም በድረገጹ በራሳችን በዋናው ድረገጽ በኢትዮጵያን ዚስዊክ ዳት ካም ላይም ይቀርባል እና
ምናልባት ይህን ውይይት የሚሰሙ አድማጮች አንተን ሊያገኙ ቢፈልጉ ወይ ደግሞ ስራዎችን ማወቅ ቢፈልጉና ስለ ስራዎች ሊጠይቁ ሊፈልጉ ይችላሉ እና አንዳንድ ስራዎችንም ስፖንሰርም ሊያደርጉ ይችሉ ይሆናል ብዬ አስባለሁ። ከአንተ ጋር አብረው መስራት የሚፈልጉም ይኖራሉ። በምን መልኩ ጋር በምን መልኩ ልታገኛቸው ወይ ደግሞ እንዴት ነው ልትገኘው የምትገኝ የምትችለው በዚህ አጋጣሚ ማለት ነው? ስለዚህ በቀላሉ እሺ ቀጥል ምናልባት ካልጨረስክ መቀጠል ይችላል። አይ በቀላሉ ለምሳሌ ስራዎችን ማየት ይችላሉ ብዬ ማስበው በፌስቡክ አድራሻ አድማጮች ጌታሁን ንጉሴ ብራቹ ብትገቡ ስራዎቹን ማየትና መልእክት ምዛ ላይ ማስቀመጥ እና በዛ ልታይ ይችላልላችሁና በስምህ ጌታሁን ንጉሴ ብለው ቢፈልጉ ያገኙሃል ማለት ነው። መልካም ነው። ይሄም አንድ ጥሩ መንገድ ነው። የምትገናኙበት መንገድ ነው የሚሆነው። ጥያቄዎቼ መጨረሻ ይሄድኩ ነው። እንግዲህ እንደምታውቀው ብዙ ብናወራ ደስ ይለኛል፣ ነገር ግን ፕሮግራማችን በሰዓትና በደቂቃ የተመነ ነው። ሁለተኛ ዲግሪህን የሰራኸው ወይንም የማስተርስ ስራህን የሰራኸው በሙዚየም ጥናት ላይ ነውና በዚህ የሙዚየም ጥናት ላይ ወይንም ኢዚዮሎጂ በሚባለው ጥናት ላይ የቀደሙ ስዕሎችን ከዘመናዊ ስዕሎች ጋራ ያወዳደርክ የሰራሃቸው አንዳንድ ስራዎች አሉና እንደው በአሁኑ ጊዜ መቼስ የምታደንቃቸው ስዕሎች አሉ፣ የምታደንቃቸው ሰዓሊያን አሉና ይሄንን ሁለተኛ ጥናትን ስታደርግ እንደው ምን ያገኘው እንደ ግኝት ወይ ነው ዲስከቨሪ አለ?
እንደተባለው ሁለተኛ ዲግሪን
አክሊሉ አክሊሉ ይባል አንድ
ካለ ያለ ዘክሮስ እና ሌሎችም ሳሊስ ከዚህ ሳሊያነስም እንደዚሁ ማደንቃቸው አንድነትነትን አግኝታቸዋለሁ። እነሱ ኢንተርቪው አድርጌያለሁ። ከእነሱ ጋራ ስራዎቻቸውን ለማየት ሞክሬያለሁ።
እሺ፣ በጣም ነው ማመሰግነው አርቲስት አሊ ጌታ። አሁን መቼም እንዳልኩት የሰዓት ጉዳይ ስለሆነብን የግድ እዚህ ላይ ውይይታችንን እንገድባለን። በድጋሚ የኢትዮጵያ በሳምንት ወይንም ethiopianthisweek.com ሳምንታዊ የድረገጽና የሬዲዮ ፕሮግራም እንግዳችን በመሆን ባልማቻችን ስም እያመሰገንኩ መቼም በተቻለ መጠን ድምጹ ጥራት ሊኖረው ተስፋ እናደርጋለን፣ ይሰማል ብለን ተስፋ እናደርጋለን። አድማጫችንንም ምናልባት ይቅርታን ጠይቃለን በትክክል ካልተሰማ። ነገር ግን በሚቀጥለው ጊዜ ደግሞ ሰፋ ያለ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ላንተም እንግዲህ ለስራ መልካም የስራ ዘመን እየተመኘሁ በዚሁ ሰናበታለሁ። ስለሰጠህን ጊዜ በጣም አመሰግናለሁ።
በጣም አመሰግናለሁ በዚህ ፕሮግራም ስለጋበዝከኝ።
አሜን አሜን። እሺ፣ መልካም ምሽት። እናንተ ጋር አሁን ምሽት ነው እንግዲህ። መልካም ምሽት ይሁንልህ። ሰላም ሁን። አድማጫችን ከወጣት ሳሊ ጌታሁን ንጉሴ ጋር ያደረግነው ውይይት እንደወደዳችሁ ተስፋ እናደርጋለን። ትንሽ የድምጽ ጥራት የለውም ነበር። እንግዲህ የስልክ መስመር ችግር አለ። አርቲስቱን እንግዲህ የሚኖረው ኢትዮጵያ ነው፣ በአዋሳ አካባቢ ነውና አንዳንድ ጊዜ ድምጽ ጥራት ይኖራል። አርቲስቱን ለማግኘትና የሰራቸውን ስዕሎች ለማየት ከፈለጋችሁ እሱ የሰጠን አድራሻ አለ፣ በፌስቡክ ልታገኙ ይችላላችሁ። በፌስቡክ ጌታሁን ንጉሴ ብላችሁ ብትፈልጉት ስራዎቹን ማግኘት ይችላላችሁ። ከሱ ጋራም ሀሳብና አስተያየት መለዋወጥ ይችላላችሁ። ወይም ደግሞ በእኛ አዲሱ የመልእክት ሳጥን መልእክት መስጫ ሳጥን አለን። አሁን የመልእክት መስጫ ሳጥናችን በጣም ቀላል በሆነ መንገድ የምትጠቀሙበት ነው። በ712-432-9790 ትደውሉና ዜሮን ብቻ መጫን ነው። ዜሮን በምትጫኑበት ጊዜ የምትፈልጉትን መልእክት ታስቀምጣላችሁ። መልእክቱን ስትጨርሱ የፓውንድ ምልክት ወይም የቁጥር ምልክት ያለበትን ታስቀምጣላችሁና አርቲስት ጌታሁንን የሚመለከቱ ወይም ሰዓሊ ጌታሁንን የሚመለከቱ ወይም ሌላም የፕሮግራማችንን ይዘት በሚመለከት አስተያየት ካላችሁ አስተያየታችሁን ለአየር እናቀርባለን። የሰዓሊ ጌታሁንን መልእክት እናደርስላችኋለን። እና እንደገና ደግሞ አለው በ712-432-9790 በመደወል ዜሮን ቁጥር ስትጫኑ ወደ መልእክት መስጫ ሳጥን ሳጥናችን ይወስዳችኋል። መልእክታችሁን እዛ ላይ ታስቀምጣላችሁ። ከዛ በኋላ የፓውንድ ምልክት ታደርጋላችሁ። በተቻለ መጠን አድማጮቻችን የምንመኘው መልእክቶቻችሁ ከሶስት ደቂቃ ባይበልጡና ከዚህም በተጨማሪ መልእክቶቻችሁ በሀሳብ በአመለካከትና በምናስተላልፋቸው የፕሮግራም ይዘቶች ላይ የሚያተኩሩ ይሁኑ። በግለሰብ ላይ የሚያተኩሩ መልእክቶችን አናስተናግድም። በሀሳብ ላይ ያሉ መልእክቶችን ግን እናስተናግዳለን። አሁን ወደሚቀጥለው ወደ ሁለተኛው መርሃ ግብራችን እንሄዳለን። የፕሮግራማችን የዘወትር ተባባሪ ዶክተር በላይ ሀብተ ኢየሱስ በአየር ላይ ናቸው። በአንዳንድ ጉዳዮች ላይ ከዶክተር በላይ ጋር እንወያያለን። ትላንትና ኦክቶበር 31 እዚህ ሀገር ሃሎዊን የሚል በዓል አለ። እንግዲህ ሃሎዊን እንደው ዶክተር በላይ በደንብ ያብራሩታል። ህጻናት በየቤቱ እየዞሩ የተለያየ አይነት አስፈሪ የሆነ ልብስ በመልበስ ወይ ደግሞ ፊታቸውን አስፈሪ በሆነ ቀለም በመቀባት በየቤቱ እየዞሩ ከረሜላ ይጠይቃሉ የሚሏት ነገር አለች። ትሪት ኦር ትሪክ የሚሉት ነገር አላቸው። እና በየቤቱ እየዞሩ እንደዚህ አይነት ጥያቄ ያቀርባሉ። እንግዲህ በዚህ በተለምዷዊ በሆነ ባህል ውስጥ ደግሞ እዚህ ሀገር ተወልደው ያደጉ የኛ ልጆች አሉ፣ ኢትዮጵያውያን አሉ። እና የኛ ኢትዮጵያውያን ልጆች በዚህ ሀገር ወይም ደግሞ በሃሎዊን ውስጥ መሳተፋቸው ደግ ነው ወይስ ደግ አይደለም ብለን ከዶክተር በላይ ጋር እንወያያለን። ከዚህ በተጨማሪም ደግሞ በዓለማችን ሁኔታ ላይ ስለ ቡርኪና ፋሶ በአፍሪካ ስለተፈጠረው ሁኔታም ከእሳቸው ጋር አጭር ውይይት እናደርጋለን። በመጨረሻ ስለ በካሊፎርኒያ ውስጥ አንድ ከዚህ በፊት ያልታየ የአየር ለውጥ ተደርጓል። ያንን በተመለከተ ደግሞ በዛ ላይ እንወያያለን። ዶክተር በላይ ያዳምጡኛል?
ስነስልኝ እዳምጣለሁ። እንደምናወቅ ደህና ናችሁ ወይ?
እሺ፣ በጣም ነው የምናመሰግነው ዶክተር በላይ ስለ ዘወትር ትብብሮ። እስኪ ካሉን ጊዜ አንጻር አጠራጠር እያደረግን ነው የምንወያየው። እስኪ ከሃሎዊን እንጀምር። ትላንት ማለት ቅዳሜ ይቅርታ፣ አርብ ነው ኦክቶበር 31 በየአመቱ የሚከበር በዓል አለ፣ የሃሎዊን በዓል አለ። እዚህ አሜሪካ ውስጥ የተለመደ በዓል ነው። በዚህ በዓል ላይ እንግዲህ እዚህም ሀገር የተወለዱ ኢትዮጵያውያን እና የሌላ ሀገር ሰዎች ይህንን በዓል የማያውቁ ግን ያው ልጆቻቸው እዚህ ስለሚያድጉ የግዴታ ይህንን በዓል አብረው ያከብራሉ። እና ይሄ ሃሎዊን በተለይ ያው ይህ ፕሮግራም የኢትዮጵያን ፕሮግራም በመሆኑ ይህ ሃሎዊን በህብረተሰባችን ላይ የሚያመጣው ተጽዕኖ አለ ወይ? መከበርስ አለበት ይላሉ? እስኪ ከዚህ ጀምርና አንድ ሁለት ነጥቦች ደግሞ በዚህ ሳምንት ስለተከሰቱ ሁኔታዎች ደግሞ እንወያያለን።
እንግዲህ በመጀመሪያ ሃሎዊን የሚለው ቃል የመጣው ኦል ሃሎውስ ኢቭ ከሚለው ቃል ነው። ይሄም ዛሬ የቅዱሳን ቀን ይባላል፣ ኦል ሴንትስ ዴይ ይባላል። ከኦል ሴንትስ ዴይ በፊት የነበረው ቀን 31 ኦል ሃሎውስ ኢቭ የሚለውን እንግዲህ ቸኮል ብለው ሲናገሩ ሃሎው ኢቭ የሚለውን ሃሎዊን ብለውታል። ይህ ቃል የሚመጣው ከስኮትላንድ ወይንም ደግሞ ኬልቲክ ከሚባሉት ሀገሮች ስኮትላንድ፣ አየርላንድ እና ከስካንዲኔቪያን ቋንቋ ጋር የተያያዘ ነው። ግን ዋና መሰረቱ የዛሬው ቀን በቅዱሳን መጽሐፍት በኦርቶዶክስ በካቶሊክ በተለይ እያንዳንዱ ቀን ለቅዱሳን ተሰጥቷል። ዛሬ በቅዱሳን ህይወት የሞቱትን አባቶቻችንን እናቶቻችንን የምናስታውስበት All Saints Day ይባላል። November 1st. ከዛ በፊት ያለው ቀን Hallowe'en የሚባለው የከቅዱሳኖች ቀን ማታ በፊት የሚደረገው ቀን ነው። ይሄም ሞት ሆይ ማሸነፍ የት አለ እያሉ ሞትን ለማንጓጠጥ ወይንም ደግሞ እነዚህ ቅዱሳን አባቶቻችን አልሞቱም በሞት ላይ ጉልበት አለን የሚለውን መንፈስ ለማንጸባረቅ የተጀመረ እንቅስቃሴ ነው። አሁን ዘመናት እየተለወጡ ሲመጡ ይሄንን ቀን ያንን የሞትን ማሸነፍ ቀን ማስታወሻውን የሚደረገው እንቅስቃሴ በጣም ይተበታተርና እንዳውም እነዚህ ክሳም መናፍስትንም ሞትንም ከዛ ጋር በማያያዝ ለማንጓጠት የሚደረግ ብዙ ቅርጻ ቅርጾችን የያዘ ህፃናቶችን ወጣቶችን የሚያሳትፍ ባህል ሆኗል። በዓለም ዙሪያ ደግሞ ሲለዋወጥ እንደያገሩ ባህል በተለይ በሰሜን አሜሪካ፣ ካናዳ እና አሜሪካ ከዛው ከአየርላንድ እና ከስኮትላንድ እንዲሁም ከአውሮፓ የመጡ ሰዎች ስለሆኑ የነሱ ባህል እዚ አሜሪካናይዝድ ሲሆን በተለይ ኮመርሻላይዝድ ሲሆን ወደ ንግድ ወደ ገንዘብ ሲለወጥ ብዙ ልብስ የተለያየ መልክ እየተያዘ ሞትን ማንጓጠጡ ቀርቶ ከሞት ጋራ መሻረክ የተያዘ የሚመስል መልክ ይዞ መጥቷል። ግን መሰረታዊ ታሪኩ የዛሬውን የቅዱሳን ቀን ለማስታወስ የሚደረግ በዓል ነው። ይሄ በዓል በእኛም ቤተክርስቲያን በኦርቶዶክስ ቤተክርስቲያን ይከበራል፣ በዓለም ዙሪያ ይከበራል። ነገር ግን ኮመርሻል ላይ ሆኖ ልክ አሁን ክርስማስን እንደምንመለከተው ነጋዴዎቹ ይሄንን በማስመሰል ይሄንን በመጠቀም ንግድ ለመፍራት ለሚፈልጉ ብዙ አይነት ጨዋታዎች ይሰራሉ። እንግዲህ ትሪክ ኤንድ ትሪት የሚባለው ህፃናቶች እየዞሩ ካራሜላ ወይንም ደግሞ ጣፋጭ የሆኑ ነገሮችን የሚለምኑበት ነው። ከዛ ጋራ ብዙ ቀልድ አለ፣ ጨዋታ አለ። ሀሳቡ መጥፎ አይደለም። መጥፎ የሚሆነው ይህንን ዋናውን ቁም ነገሩ ሳናስተምራቸው የቅዱሳን የሞቱበትን ቀን የምናስታውስ መሆኑ በሞት ላይ ቅዱሳን አሸናፊዎች እንደሆኑ ዘላለማዊ ህይወት እንዳላቸው ያንን እንደ ማስታወስ ይልቅ ሞቱ ላይ አደጋው ላይ ጨዋታው ላይ ብቻ ሲበዛ በዛ ምክንያት ብዙ አደጋዎች ይፈጠራሉ። አሁን በቴሌቪዥን እንደምናየው በካሊፎርኒያ ሴንታና በሚባለው አካባቢ 3 ልጃገረዶች 13 አመት 2 ዳም ትዊንስ ናቸው ማለት ተማማቾች ናቸው መንገድ ላይ ሲሄዱ በፈጣን አደጋ ተገለዋል። እና አላማውን ነው መመልከት ያለብን። ይሄ የቅዱሳን ቀን ማስታወሻ የዛሬ የኖቬምበር 1 የቅዱሳን ቀንን ማስታወሻ የሞቱት ዘመዶቻችንን በተለይ በእምነት የሞቱትን እነዚህ ደግሞ ፔትሪዮትስ የምንላቸው ለእምነታቸው ሲሉ ራሳቸውን መስዋዕት ያደረጉትን አባቶች እናቶቻችንን ቤተሰቦቻችንን የምናስታውስበት ቀን ነው። ስናስታውስ ደግሞ እኛም ሁላችንም የምንሞት ብንሆን ነገር ግን በሞት ላይ ህይወት እንዳለ ህይወታችን ዘላለማዊ መሆኑን ለማስታወስ መሆን ሲገባው እንግዲህ ጨዋታው ሌላው ነገር ኮመርሻላይዜሽን ነው ለማለት ነው። ወንድም
እሺ፣ በጣም ነው ማመሰግነው ዶክተር በላይ። እንግዲህ መጀመሪያ ሲጀመር በዓሉ የመልካምን ነገር በተለይ ኖቨምበር 1 የሚከበረውን ዛሬ የሚከበረውን በዓል ለማስታወስ እንዶ ለዛ ጥርጊያ መንገድ ለመክፈት የተደረገ ሞት ሆይ መውጊያ ሄታለ ብሎ ሞትን ለማሸነፍ እና ሞትን ለማስፈራራት የተደረገ ሆኖ ግን ያው ጊዜ የረዘመና ጊዜዎች የተለዋወጡ ሲመጡ ደግሞ መልኩን ለውጦ ወደ ሌላ መስመር እንደመጣ እንጂ ሲጀመር ግን መልካም እንደነበረ ነው የነገሩን። መልካም ነው፣ አመሰግናለሁ። እንደው ትላንትና በዚህ ጉዳይ ላይ ስንወያይ አንድ ፈገግ ያደረገኝን ነገር ምናልባት አድማጮችም ይስሙት ብዬ ነው። ከአንዲት ልጅ ጋር ስናወራ ስለ ሃሎዊን ያው ብዙ ጊዜ እናቶች ያው የኛ ኢትዮጵያውያን እናቶች ናቸው ቤት የሚሆኑት። አንዳንድ ጊዜ እዚህ ከመጡ ያው ልጆቻቸው ቤት አልነበሩም። ህፃናቶች መጥተው ሃሎዊን ትሪክ ኤንድ ትሪት ሲሏቸው እናትየዋ ደግሞ ቋንቋም ብዙም አላወቁም። ልክ እንደ ሀገራችን ባህል ያው ቡሄ ወይም ደግሞ እንደ ቅዱስ ዮሐንስ መስሏቸው ከቤታቸው እንጀራ ይዘወተው እንጀራ ሰጧቸው እና ልጆቹ ደንግጠው ወጡ ምናምን የሚባል ነገር ሰምቼ ትንሽ ስቅ ያለሁኝ። እና አንዳንድ ጊዜ ያው የባህል መጋጨት አለ እና እንደዛ አርገዋል ብለው አብላ አንዲት ወዳጅ እንደዛ ስቃይ ነበር። መልካም ወደ ሚቀጥለው ነጥብ ይሄዳለሁኝ። እንደውም እዚህ ላይ በዚህ ሳምንት ከቡርኪና ፋሶ በፊት በዚህ ሳምንት በአገራችን የዩናይትድ ኔሽን ዋና ጸሐፊ ባንኪሙን ኢትዮጵያን ጎብኝተው ነበር። በዛ ጉዳይ ላይ እስኪ አናን ነገር።
አዎ ይሄ በጣም ትልቅ ጉዳይ ነው። ይሄውም የዩናይትድ ኔሽን ሴክሬታሪ ወይም የዓለም የጸጥታ ጉባኤ ዋና ጸሐፊ ባንኪሙን አዲስ አበባ የሚገኘውን የዩናይትድ ኔሽን የአፍሪካ ጸጥታ ፌድ ወይንም ደግሞ ኢኮኖሚክ ኮሚሽን ፎር አፍሪካ የሚባለውን አዳዲስ ህንጻዎች የተሰሩትን ለማየት ሄደው ነበር እና እዛ በሄዱበትም ጊዜ የኢትዮጵያ መንግስት ተጠሪዎች እንደዚሁም የአፍሪካ ዲፕሎማቶች በአጠቃላይ የዩናይትድ ኔሽን ሰራተኞች በሙሉ የተገኙበት ትልቅ ክብር ነበር። ይህ አዲስ ህንጻ በተለያዩ ቦታ ተበታትነው የሚገኙት የዩናይትድ ኔሽን ጽህፈት ቤቶች ማለትም WHO የዓለም ጤና ጥበቃ፣ ዩናይትድ ኔሽን፣ UNHCR የሬፊጂዎች፣ ከዛም የህጻናቶች ዩኒሴፍ በየቦታው ተበታትነው በአዲስ አበባ ውስጥ ያሉትን ህንጻዎች በሙሉ 1000 የሚያህል ሰራተኞች በአንድ ግቢ ውስጥ በትልቁ የሚይዝ በኢትዮጵያ ኢንጂነሮች፣ በኢትዮጵያ አርኪቴክት በጣም በሚደነቅ መንገድ ግሪን ኤነርጂ ማለትም የፀሐይን የነፋሻ አየርን ሁኔታ ናቹራል በሆነ ደግሞ ኤፊሽንት ተብሎ በእውነት ሽልማት የተሰጠው ኢትዮጵያኖች የሰሩት ትልቅ ህንፃ ነው። እዛ ህንፃ ውስጥ እንግዲህ እንደሚባለው ከኒውዮርክ ከዩናይትድ ኔሽን ቀጥሎ በዓለም ሶስተኛው የዩናይትድ ኔሽን መስሪያ ቤቶች ታላቁ የዓለም ሰራተኞች ቢሮ አዲስ አበባችን ሆናለች እና ይህንንም በማስታወስ ኢትዮጵያ ለአፍሪካ ነጻነት፣ ለአፍሪካ ህብረተሰብ ደህንነት፣ ጤንነት ኢትዮጵያ ያደረገችውን ታላቅ አስተዋጽኦ እኚህ የዩናይትድ ኔሽንስ ሴኪሪቲ ካውንስል ዋና ጸሐፊ አመስግነው ይህ ትልቅ ስራ ኢትዮጵያ ወደፊት በአፍሪካና በሚድል ኢስት አካባቢ ለሚሰራው የዩናይትድ ኔሽንስ ስራ ማዕከል ትሆናለች ወይም ሆናለች ብለው ኢትዮጵያ ከፍ ከፍ ያለችበት ሳምንት ነው። እንደምታውቁት ኢትዮጵያ ሀገራችን ጥንታዊት ሀገር ናት። ሌሎች ሀገሮች በሙሉ ኮሎናይዝድ ሲሆኑ እኛ በነጻነት ሳክሪፋይስ እያደረግን ራሳችንን ብቻ ሳይሆን ሌሎችንም አፍሪካኖች በተለይ በራሳችን ላይ በደረሰብን ችግር በሁለተኛው ዓለም ጦርነት ጊዜ ጎረቤቶቻችን ባሪያዎች ሆነው ኮሎናይዝድ ሆነው እኛ ነጻ ብሎ ማለት አይቻልም፣ መጨረሻ ላይ መውደቃችን አይቀርም የሚለውን መንፈስ በተለይ ልጅ ከተማ ይፍሩ የኢትዮጵያ ውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ፣ የኢትዮጵያ ፕራይም ሚኒስትር ጃንሆይን አሳስበው የአፍሪካ ነጻነት በኢትዮጵያ መሰራት አለበት የሚለውን በትልቅ አስተዋጽኦ ወይንም ደግሞ ሳክሪፋይስ ይሉታል በእውነት የሌለንን ገንዘብ የሌለንን ሀብት ለአፍሪካ ነጻነት ዲፕሎማቶቻችንን የአፍሪካ ዲፕሎማቶች በማድረግ ወታደሮቻችንን የአፍሪካ ነጻ አውጪዎች አሰልጣኝ በማድረግ የገንዘብ ሚኒስቴራችንን የሌለንን ገንዘብ ለአፍሪካ ነጻነት በመስጠት አፍሪካን ነጻ ያወጣና አገር መሆናችንን እኚህ የዩናይትድ ኔሽን ሴኩሪቲ ካውንስል ዋና ጸሐፊ ተናግረው ዛሬ ደግሞ አፍሪካ ለምታደርገው ታላቅ እድገት በዚህ እድገት መካከል በሚደረገው የኢኮኖሚ የሴኩሪቲ ችግሮች መፍትሄ ለመስጠት የምትችል ታላቅ ሀገር ኢትዮጵያ ለመሆኗ ምስክር የሚሆን ይህንን አዲስ ህንጻ ሲከፍቱ ተናግረዋል። በዚህ ላይ የኢትዮጵያ የጠቅላይ ሚኒስትር እንደዚሁም የውጭ ጉዳይ ሚኒስትር የተገኙበት ኢትዮጵያ ለዚህ ለአዲሲቱ ዓለም ከእሷ የሚጠበቀውን ኃላፊነት እንደምትወጣ ቀደም አንተ ባለፈው ሳምንት እንዳዘጋጀኸው አሁን ለኢቦላ ችግርም ገንዘብም ሐኪሞችም መሳሪያም ለውስጥ አፍሪካ ለመስጠት ዝግጁ መሆኗል። ምንም እንኳን ኢኮኖሚያችን ደካማ ቢሆንም ጎረቤቶቻችንን በዓለም ላይ ያለንን የመሪነት ኃላፊነት ለመወጣት ዝግጁ የሚያደርገንን ኢንፍራስትራክቸር ህንፃ ቢሮዎች በኢትዮጵያን ኢንጂነርስ በኢትዮጵያን አርኪቴክት ግሪን ኤነርጂ በመጠቀም አዲስን ቴክኖሎጂ በመጠቀም የተሰራውን ህንፃ ከአንድ ሺህ በላይ የዩናይትድ ኔሽንስ ሰራተኞች እንደሚገቡበትና ዩናይትድ ኔሽንስ ደግሞ ስራውን ለማቀላጠፍ በአንድ ህንፃ ውስጥ ለማንኛውም ለኤፊሽንሲ ለብዙም ነገር ስለሚረዳው ለሴኪሪቲም ይህ ህንፃ በሀገራችን በኢትዮጵያ በአዲስ አበባ እነሆ በዚህ ሳምንት ተከፍቶ ባለፈው ሳምንት ተከፍተው የዩናይትድ ኔሽን እንደዚሁም የዓለም ዲፕሎማቶች በሙሉ ይህንን ሲዘክሩ ቆይተዋል።
እሺ፣ በጣም እናመሰግናለን ስለመረጃው ዶክተር በላይ። ትንሽ ያው የሰዓት ደቂቃ ለመሻማት ነው በመሃል ምገባው ወደሚቀጥለው እንሄድ። በጣም ብዙ ደቂቃ የለንም፣ 5 ደቂቃዎች ነው ያሉኝ። ነገር ግን ስለመረጃው አሁንም አመሰግናለሁ። ሌላው በዚህ ሳምንት በአፍሪካ ውስጥ ለቡርኪና ፋሶ አካባቢ የተፈጠረ ሁኔታ አለ። እስኪ ስለሱ ደግሞ አድማጮቻችን ማወቅ ያለባቸውን ነገር በሚቀጥሉት 2-3 ደቂቃዎች ቢያስረዱን። ምንድን ነው የተፈጠረው? ምን እየተደረገ ነው ያለው? መፍትሄውስ ምንድን ነው?
ቡርኪና ፋሶ በምዕራብ አፍሪካ በጋና አካባቢ የምትገኝ ሀገር ናት። ይህች ሀገር ለ27 ዓመት አንድ ፕሬዚደንት ሲያስተዳድራት ቆይቶ አሁን እሱ ይህ ፕሬዚደንት ስልጣኑን ጨርሶ ለምርጫ ማዘጋጀት ሲገባው ህገ መንግስቱን በጉልበት ለውጦ እንደገና ተጨማሪ 5 ዓመት እፈልጋለሁ በሚልበት ጊዜ ተቃዋሚዎቹ፣ ወጣቶቹ፣ ወታደሮቹ አንድ ላይ ተነሳስተው ከተማውን ማቃጠል ሲጀምሩ መጀመሪያ ግርግር ተጀምሮ አንድ ጀነራል ከዛ አሁን አንድ ኮሎኔል ስልጣኑን ተረክቧል ይባላል። ትንሽ ግርግር ያለበት ጊዜ ነው። ይህ እንደምታውቁት ለአፍሪካ በተለይ ለዌስት አፍሪካ በጣም የተለመደ ጉዳይ ሆናል። በእውነት ስርዓት ባለው መንገድ ህግ ተከትሎ በደንብ በስነ ስርዓት ምርጫ መደረግ በሚገባበት ጊዜ ያንን የምርጫ እድል አስተካክሎ የሀገሪቱን ተስፋና እድል እንደማስተካከል አገሪቷ እንድትቃጠል እንደገና ለወታደር ወነት ወታደር ሀገር ነው የሚጠብቀው እንጂ ሀገር አስተዳዳሪ አይደለም። በዚህ አጋጣሚ በዚህ ሳምንት ከነገ ወዲያ እዚህ አሜሪካ ምርጫ ይደረጋል። ሀገራችን ኢትዮጵያ በግንቦት ወር ውስጥ ምርጫ ይደረጋል። ምርጫ እንግዲህ የሚደረገው የተሻለ አስተዳደር ለመስጠት ከአንድ መንግስት ወደ ሌላ መንግስት ወይም ከአንድ ስርዓት ወደ ሌላ የምንሸጋገርበት ጊዜ ነው እና ይሄ ሽግግር ስርዓት አፍሪካ ውስጥ አሁንም ችግር አለ እና ይህ በዌስት አፍሪካ በቡርኪና ፋሶ አሁን የተከሰተ ሁኔታ ቀደም ብሎ በተለያዩ እንደ አይቨሪ ኮስት በዛ አካባቢ የሚደረግ ችግር ነው። የአፍሪካ ችግር አሁንም ገና በምርጫ በስነ ስርዓት በህግ ራሳችንን ማስተዳደር ከአንድ ትውልድ ወደ አንድ ትውልድ ከአንድ ስርዓት ወደ ሌላ ስርዓት ባለው ሰላማዊ መንገድ የማስተላለፉ ጉዳይ አሁንም በጥቂት ራሳቸውን በሚወዱ በእውነት በሚያሳዝን ሁኔታ የአሁን ደግሞ የቡርኪና ፋሶ ሁኔታ አስቀያሚ ሁኔታ ላይ ነው ያለው። ተስፋ እናደርጋለን ይህ የሽግግር ሁኔታ እንደሚከሰት። በዚህ አጋጣሚ ነው እንግዲህ ሀገራችን ኢትዮጵያ ለአምስተኛ ጊዜ የደርግ ያለፈው ወታደር ልክ እንደ ቡርኪና ፋሶ አሁን ስልጣን በጉልበት የወሰደው ወታደር ከተሰናበተ በኋላ ከ17 ዓመት በኋላ እነሆ 21ኛ ዓመታችን ነው። አምስተኛው ምርጫ ደግሞ በዚህ በግንቦት ወር ውስጥ ይደረጋል። ይህንን በምናደርግበት ጊዜ ከኛው አካል የወጣችው ኤርትራ የምትባል ክፍለ ሀገራችንን የሚያስተዳድረው ድርጅት ምርጫም አላደረገም ነው መሻሻልም የለም። ወጣቶቻችን በሌለ የውሸት ጦርነት ተወጥተው እነሆ ዛሬ በእውነት ፈንጂ እየረገጡ ከእናት ሀገራቸው ጋር ኢትዮጵያ ወይ ሞት እያሉ አያቶቻቸው እንዳልሞቱላት ሁሉ ዛሬ ልጆቹ ህይወታቸውን እየሰጡ ከእናት ሀገራቸው ጋር እየተቀላቀሉ ነው እና ምርጫ የሌለው ስርዓት፣ ህግ የሌለው ስርዓት ለወደፊቱ ትውልድ አያስብም እና የቡርኪና ፋሶ ችግር ይሄ ነው። ተስፋ አለኝ እኛ ኢትዮጵያኖች ይህንን እንደገና እንደሌላው እንደምንሰራው በአፍሪካ ውስጥ ለሚደረገው ምሳሌ በመሆን ፍትሃዊ የሆነ ሰላማዊ ዴሞክራሲያዊ ምርጫ በግንቦት ወር እንደምናደርግ ተስፋ አደርጋለሁ።
የምርጫን ጉዳይ በአፍሪካ ስናነሳ ስለ ቡርኪና ፋሶ ስላነሱ ነው። ምናልባት ሀገራችንም እንግዲህ በሚቀጥሉት ጥቂት ጊዜያት ምርጫ ይደረጋል እና በምርጫ ላይ ብዙ ጊዜ በሁለቱም ወገን በመንግስትም በኩል በተቃዋሚ ፓርቲዎችም በኩል በሰላማዊ መንገድ ሀገራችን ውስጥ በተቃዋሚ ፓርቲነት ለሚንቀሳቀሱ ፓርቲዎች አሉ እና ኃላፊነት ያለው ሁለቱም ፌር የሆነ ትክክለኛ የሆነ ምርጫ መደረግ አለበት። መንግስትም ሚዲያውን መድረኩን ማስፋት አለበት ለተቃዋሚ ፓርቲዎች። ብዙ ጊዜ በተቃዋሚ ፓርቲዎች በኩል የምንሰማው ስሞት አለ፣ በሰላማዊ መንገድ ነው የምንታገለው፣ ነገር ግን ብዙ መራወጥ ይደረግብናል፣ ብዙ መዋከብ ይደርስብናል፣ ስብሰባ ቦታ ስንጠይቅ ስብሰባ ቦታ አይሰጠንም፣ ሚዲያ ስንጠይቅ የሚዲያ ከቨሬጅ አናገኝም ይላሉ። እንግዲህ የመልታይ ፓርቲ የመድብለ ፓርቲ ስርዓት እንመሰርታለን ካልን ለነዚህ ነገሮች መንግስት ትግስትና ክፍተት እንዲሰጥ ያስፈልጋል። ቶለሬሽን መኖር አለበት እና 90 ሚሊዮን ህዝብ አንድ ፓርቲ ብቻ ይወክለዋል ማለት አይቻልም። ምክንያቱም ያ ከሆነ መድብለ ፓርቲ ቀርቶ ወደ ሞኖ ፓርቲ ወደ አንድ ፓርቲ ስርዓት ነው የምንመጣው። እና ዲሞክራሲ ደግሞ የሚኖረው የተለያዩ ፓርቲዎች ሲኖሩ፣ የተለያዩ አስተሳሰቦች ሲኖሩ ነው ለሀገርም እድገት የሚሆነው ሀገርም ልታደግ የምችለው። ኢቨን ለገዢው ፓርቲም ቢሆን ለዋናው ለገዢው ፓርቲም ለኢህአዴግም ቢሆን እኮ ይደግፈዋል። ትክክለኛ የሆነ ቀና የሆነ ሀገርን ኢትዮጵያን ያስቀደመ ፓርቲ መኖሩ የተቃዋሚ ፓርቲ መኖሩ ኢትዮጵያንም ገዢውንም ፓርቲ መንግስትንም ይደግፋል። እነዚህ ነገሮች አብሮ ተያይዘው የሚሄዱ ነገሮች ናቸው እና አሁን ባለፈው ጊዜ በእርግጥ አንድ የተቃዋሚ ፓርቲ አባል ብቻ ነው የነበረው እና ሲምቦሊካል ነው መኖሩ እና አሁን ምናልባት በዚህ ምርጫ ላይ የተወሰኑ ወንበሮች የተቃዋሚ ፓርቲዎች የሚያገኙበት ሁኔታ መመቻቸት መቻል አለበት። ተቃዋሚ ፓርቲዎችን በራሳቸው ሀገሪቱ በሚፈቅድላቸው ህግ መሰረት እየሄዱ መንግስትም ደግሞ መስጠት ያለበትን ነገር በህጉ ላይ የተጻፈውን ነገር ማለት ነው መስጠት ያለበትን ነገር እየሰጠ ምርጫውን ለህዝቡ መተው፣ ህዝብ እንዲመርጥ ማድረግ፣ አለማዋከብ፣ ስብሰባ ቦታ በሚጠይቁበት ጊዜ ሚዲያ በሚጠይቁበት ጊዜ እንዲዋከቡ አለማድረግ፣ ከዛ በኋላ ፍርዱን ህዝብ ይስጥ እና እኛ ዲሞክራሲ ማየት እንፈልጋለን። በሀገራችን ውስጥ የተለያየ አስተሳሰብ ያላቸው የፖለቲካ ድርጅቶች እንዲወጡ እንፈልጋለን። የተለያየ አመለካከት ያላቸው ድርጅቶች እንዲፈጠሩ፣ በተለይ በሰላማዊ መንገድ የሚሰሩ ድርጅቶች እንዲመጡ እንፈልጋለን። ይሄ አንደኛ በተቃዋሚ ፓርቲነት በሰላማዊ መንገድ ሀገር ውስጥ ለሚሰሩ የሞራል ማበረታቻ ይሆናል። ብዙ ጊዜ የሚሰማው በምንም አይነት መንገድ ኢትዮጵያ ውስጥ በሰላማዊ መንገድ ትግል ማድረግ አይቻልም፣ ይኸው አንድ ወንበር ብቻ ነው የሚገኘው፣ ሁለት ወንበር ብቻ ነው የሚገኘው፣ ስለዚህ ምንም ዋጋ የለውም እያሉ ለሀገራቸው መስራት የሚፈልጉ ብዙ ኢትዮጵያውያን እጃቸውን አጣጥፈው ቁጭ ሊሉ ይችላሉ። ነገር ግን ተስፋ መኖር አለበት፣ መንግስትም ያንን መፍቀድ አለበት። ሚዲያ እንዲያገኙ፣ ህዝቡን መቀስቀስ እንዲችሉ፣ ተቃዋሚ ፓርቲዎችም ደግሞ ሀገሪቱ በምትፈልገው እና በአዘዘችው በህገ መንግስቱ ላይ በተጻፈው እንዲሄዱ ያስፈልጋል። እንደዚህ አይነት ባላንስድ የሆነ አመለካከት ሲኖር ዲሞክራሲም እያደገ ይመጣል የሚል አመለካከት ያለን ይህንን ለመጨመር ብዬ ነው። ወደሚቀጥለው እንሄዳለን።
ወደ መጨረሻው እየሄድኩኝ ነው። በጣም አጠር ባለ ሁኔታ ይህንን ነገር ጨርሱልኝ ደስ ይለኛል። በተለይ አሁን የአየር ለውጥን በተመለከተ እስካሁን ድረስ እዚሁ አሁንም ወደ አሜሪካ ነው መወስደው፣ በካሊፎርኒያ ውስጥ ከዚህ በፊት ታይቶ በማይታወቅ ሁኔታ ለመጀመሪያ ጊዜ በረዶ ወርደዋል እና ምናልባት ይሄ ከግሎባል ዋርሚንግ ጋር የሚያገናኙት አሉ የአየር ለውጥ መለወጥ ወይንም ብክለትን ጋም ሊሆን ይችላል፣ የሙቀት የካርቦን ዳይኦክሳይድ መጨመርም ሊሆን ይችላል። ብቻ እኔ ዴታይል ኢንፎርሜሽን የለኝም እና በዚህ ጉዳይ ላይ እስኪ አንድ ሁለት ደቂቃ ያርታ እየጠየኩ ነው። እስኪ በዚህ ጉዳይ ላይ የሚሉትን ለአድማጮቻችን ቢያስረዱ።
እሺ፣ ይሄ አሁን የምጠይቀው ጥያቄ መሰረታዊ ጥያቄ ነው። መሬት በፀሐይ ዙሪያ በምትሽከረከርበት ጊዜ 23 ዲግሪ ልዑሏን ቲልት አድርጋ ወይንም ጎብለል ብላ ስለምትሆን የአየር ጠባዩም እንደዛ ይለወጣል። ሆኖም ከጤ ጊዜ ወዲህ ባለፉት 30-50 ዓመታት ይሄ ካርበን የሚለውን በተለይ አስከፊ ጋስ በመርጨት በዓለማችን ላይ ሙቀት የአየር ጠባዩ መለዋወጡን የሰው ሰራሽ የሆነ ችግር መጥቷል የሚል ጥያቄ አለ። ይሄ ሁኔታ ደግሞ የሚፈጥረው በጣም ረጅም የፀሐይ ጊዜ፣ በጣም ረጅም የበረዶ ጊዜ ያንን የለመድነውን ሲዝናል በአራት በየሶስት ወሩ የሚለወጠውን ሲዝን አለዋውጦታል የሚል ነገር አለ። ዛሬ እንግዲህ መጀመሪያ እንደምታውቁት ፎል የሚጀምርበት ጊዜ ነው። ከዚህ ጋር ተያይዞ የአየር ጠባዩ እየቀነሰ ይሄዳል። ካሊፎርኒያ ለረጅም ጊዜ ዝናብ አልዘነበም ነበር እና ልዩ ድርቅ ነው ተብሎ ውሃውን የሚቆጥቡበት ሁኔታ ላይ ደርሰው ነበር። አሁን ለመጀመሪያ ጊዜ በረዶ ጣለ ተብሎ እጅግ በዜና የሚነገርበት ጊዜ ነው እና እንደምታውቁት በአሁኑ ጊዜ የአየር የቀናችንም ጊዜ ይሄ ዴይላይት ሴቪንግ ይለወጣል። ከነገ ጀምሮ እንግዲህ ጨለማው ጊዜ እየረዘመ የፀሐዩ ጊዜ እየቀነሰ ሲሄድ ዝናቡ በረዶው መምጣት ይጀምራል። ክረምት ቀስ እያለ መምጣት ይቀጥላል ማለት ነው እና ቅድም ያልከው ይሄ የአየር ጠባይ መለዋወጥ ከዓለማችን ከመሬት እድሜ ከፀሐይ እድሜ እንደዚሁም ደግሞ ከሰው ሰራሽ ሁኔታ ጋር እየተያያዘ እነዚህ ተፈጥሯዊ ሲክሊካል ኢቨንት ምንላቸው በየጊዜው የሚለዋወጡ የአየር ጠባይ አለዋወጣቸው እየረዘመ ረዶ እየጨመረ ያለ መጠን ይሆናል፣ ፀሐዩም ሲመጣ ያለ መጠን ይሆናል እና ይሄ ኤክስትሪም ዌዘር ምንለው እየመጣ ይሄዳል። ይሄንን ለመቋቋም የሚያስችለን ግሪን ሬኔሳንስ ወይም አረንጓዴ ተፈጥሮን የሚያከብር ተለዋጭ ኃይልን የሚጠቀም ስርዓት ያስፈልጋል ተብሎ አገራችን ኢትዮጵያ አሁን ቅድም እንደተናገርኩት የዩናይትድ ኔሽንስ ኢሲኤ ዋና ኦፊስ በዚህ በግሪን ኤነርጂ መሰረት የተሰራ ነው እና ታዳጊ ሀገሮች የውሃ ማለትም የአባይ ግድብ ከውሃ የሚመጣ ኤነርጂ ከአየር የሚመጣ ኤነርጂ ማለት ከነፋስ ከዛም ሶላር ኤነርጂ በመጠቀም እንጂ ይሄንን ፎሲል የምንለውን ኮልና ጋስ መቀነስ አለብን ወይንም ደግሞ እነሱን በማጽዳት ንጹህ በማድረግ ከተፈጥሮና ከጤና ጋራ የሚመች እንዲሆኑ መሞከር አለብን የሚባል አሁን ስማርት ሃውዚንግ የሚባል ብዙ እንቅስቃሴ አለ። ቤታችንን ኤነርጂ ሴቭ የሚያደርግ ሞደርን ቤት ከቴክኖሎጂ ጋራ የሚሄድ ለማድረግ መንገዱን አኗኗራችንም ተፈጥሮን የሚያከብር መሆን አለበት። ኤነርጂ ሴቭ ወይንም የሚያድን መሆን አለበት። ለብዙዎቻችን ልንካፈለው የምንችል መሆን አለበት። የዓለም ህዝብ ቁጥር እየጨመረ ሲሄድ ሪሶርስ ወይንም ሀብት ደግሞ ያለም መከፋፈል አለብን በሚለው ሀሳብ ላይ ብዙ ውይይት አለ። ጥቂት ሀብታሞች፣ ጥቂት ነጋዴዎች፣ እኛ ብቻ ሀብታም እንሆን፣ እኛ ብቻ በልተን እንኑር የሚሉት እነዚህ የግሪድ ወይንም የብቸኝነት ተከታዮች ደግሞ ፖለቲካል ፓርቲ ፈጥረው እዚህ ሀገር እንደምታዩት የሪፐብሊካን ፓርቲን የሚያንቀሳቅሱት ሁለት ወንድማማቾች ኮክስ ብራዘርስ የሚባሉት እየለወጡት ነው የአሜሪካን መልክ። ይሄ አሰራር ደግሞ እዚህ ብቻ አይደለም፣ ኮሚኒስት ቻይናም ፓርቲዎች ይሄን ያደርጋሉ፣ አረቦቹም ሀገር ይሄ አለ። እና አሁን ያለው ትግል የጋራ ህይወት ነው የሚሻለው ሁላችንንም እኩል የሚያኖረን ወይንስ ጥቂቶችን የሚያኖር ብዙዎችን የሚያሰቃይ ነው? አለማችንስ ራሷ ለብዙዎቻችን እንድትመች ነው የምትሆነው ወይንስ ለጥቂት ሰዎች ብቻ የምትመች መጨረሻ ግን ሁላችንንም ችግር ላይ የምትጥለን የሚለው አመለካከት በተለያየ መንገድ በዓለም አካባቢ በአሁኑም በኖቬምበር ፎር ምርጫም ላይ የሚንጸባረቀው ይህንን ነው። ከሳይንስ ጋራ የተያያዘ፣ ከዓለም የአየር ጠባይ ጋራ የተያያዘ፣ ከሰው ልጆች ቁጥርና የኑሮ ሁኔታ ጋራ የተያያዘ አዲስ አመለካከት፣ አዲስ አሰራር፣ አዲስ የስራ አፈጣጠር መኖር አለበት የሚለው ይሄ ፕሮግረሲቭ የምንለው ከጊዜ ጋር የሚለዋወጥ እኔ እናንተ ጂፒኤስ የምንለው ጉድ ጋቨርነንስ፣ ፕሮግረሲቭ ፕሮስፐሪቲ እና ሰስቴይነብል ሴኩሪቲ ለዓለም ያስፈልጋል። ያንን ለማድረግ ቴክኖሎጂና መልካም አሰራር ያስፈልጋል የሚል እንደምታውቀው በየጊዜው የምንከራከርበት የምንወያይበት የጥሩ የሀሳብ መለዋወጫ ዘመን ነው። ተፈጥሮንም እያከበርን የሰው ልጆችንም ጥቅምና ጉዳት በማመዛዘን በተለይ ለሽማግሌዎችና ለወጣቶቻችን ለታመሙ ወገኖቻችን ርኅራኄ እያሳየን ቀስ በቀስ የሚሻሻል ዓለም መፍጠር አለብን የሚለው ሀሳብ እንግዲህ አሁን እንደምታየው በተፈጥሮና በሰው ልጆች ሕይወት ላይ ዋና መልክ የያዘበት ይህ የተፈጥሮ ወይንም የአየር ጠባይ ለውጥ ትልቅ የፖለቲካ የወጣቶች የሳይንቲስቶች መንቀሳቀሻ ሆኗል። በዚህ አጋጣሚ ልናገር የምፈልገው በሚያሳዝን መንገድ የቨርጂን አትላንቲክ የሚባለው ኮመርሻል ስፔስ ትራቨል ተብሎ ለመጀመሪያ ጊዜ ወደ አየር ስትመጥቅ ዛሬ ኤክስፕሎር አድርጋ ሁለት ቴስት ፓይለቶች አንደኛው ሞቷል፣ አንደኛው ተጎድቷል። ባለፈው ሳምንትም እዚሁ ቨርጂኒያ ውስጥ እንደዚሁ ፔሎድ ማነው ጨረቃ ባነው ስፔስ ላይ ላሉት መንኮራኩሮች ምግብ እና አንዳንድ ቁሳቁስ ይዛ የምትሄድ ፈንድታለች እና ሁለት ትልልቅ መንኮራኩሮች ፈንድተውብናል። ይህ የሚያሳየው የሰው ልጅ እየተማረ እየሞከረ በሚሄድበት ጊዜ ስህተት እንደሚሰራ፣ ኮመርሻል እና ገቨርንመንት የሚለው ነገር ደግሞ አብረው ካልሰሩ በስተቀር ለኮመርሻሎች ብቻ ከሰጠጡ ችግር ብቻ እንደሚሆን እና ሚዛን እንደሚያስፈልገው ልናስታውስ የሚያስፈልገን ሳምንት ነው ለማለት።
በጣም አመሰግናለሁ ዶክተር። እንደው ደቂቃ የለንም እንጂ በዚህ ጉዳይ ላይ ሰፋ ያለ ውይይት ብናደርግ ደስ ይለኝ ነበር። አሁን በአብዛኛው የዚህ የአየር ሙቀት መጨመር ችግር እኮ በኢንዱስትሪ የበለጸጉ ሀገሮች ያመጡብን ችግር ነው። እነሱ ናቸው በፎሲል ቀደም እንደገለጹት በኮል የሚጠቀሙትና ካርቦን ዳይኦክሳይድ እንዲጨምር የሚያደርጉት። ግን የዚህ ችግር ሰለባ ደግሞ እኛ አፍሪካውያኖች ነን። እና አሁን ባለፈው ጊዜ ብዙ ምሁራን ይሄንን ጉዳይ አስተያየት የሚሰጡበት የተወያዩበት አንዱ እንትን ለአፍሪካውያን ድርቅ አፍሪካ ውስጥ መኖርኛ ብዙ ጊዜ በድርቅ እንጠቃለን። ለምሳሌ ያየር ለውጥ መዛባትኛ ላይ ይመጣል። በኢንዱስትሪ በልጽገን አይደለም ወይ ደግሞ ካርቦን ዳይኦክሳይድ ሙቀት ጨምረን አይደለም እና ባለን ናቹራል ሆነ ተፈጥሯዊ በሆነ ሪሶርስ በመጠቀም ነው። ግን የምዕራብ ሀገሮች የሚፈጥሩት ወደ አትሞስፌር የሚለቁት የሙቀት የካርቦን ዳይኦክሳይድ መጨመር የዓለምን ሙቀት በመጨመሩ ድርቅ ወደ አፍሪካ መጥቷል። ስለዚህ እነዚህ የምዕራብ ሀገሮች አሜሪካንን ጨምሮ እና እንግሊዝ እና ካናዳ እና ፈረንሳይ እነዚህ ትልልቅ በኢንዱስትሪ የበለጸጉ ሀገሮች ለኢትዮጵያና ለሌሎች አፍሪካ ሀገሮች ካሳ መክፈል አለባቸው የሚል ውይይት ነበር ያስተዋውሱ እንደሆነ። በዚህ ጉዳይ ላይ እንደው ምናልባት ወደፊት ሰፋር ግን ብንወያይ ደስ ይለኛል። አሁን ሰዓት ስለሌለን ነው እንጂ ይሄም እንደው እንዳንድ ጥብ ተይዞ ብንወያይ መልካም ነው በያስባለሁኝ እንደ ሐሳብ ለመስጠት ያህል ነው።
በጣም ጥሩ ሐሳብ ነው። እንደምታውቀው ወንድሜ በዚህ ሳምንት ብቻ ሃዋይ የሚባለው አካባቢ ልክ እንደ ኢትዮጵያ አሰብ አካባቢ እንዳለው የመሬት ከእሳተ ገሞራ ወጥቶ ከተማ ውስጥ መንገድ ውስጥ ገበያ ውስጥ ለመግባት 1 ኪሎ ሜትር ምናምን ቀረው ይያሉ ያንን እሳተ ገሞራ ወደ ከተማው እየፈሰሰ ነው ያለው። ይሄንን ማነሳበት ለምንድን ነው? ከእሳተ ገሞራው የሚመጣው ግሪን ጋስ ሰው ከፈጠረው ከሚፈጥረው ግሪካንስ እጥፍ በጥፍ ይበልጣል። አሁን ሀገራችን ኢትዮጵያ ወደ ወንጂ ወይንም ናዝሬት አካባቢ በዚህ በሸለቆ ተመታቀው አካባቢ ጢስ እሳት አለ፣ እሳተ ገሞራ አለ። ላይ ደግሞ ወደ አሰብ አካባቢ ወይም አፋር አካባቢ ይሄ አለ። ይሄ በዓለም አካባቢ ሀዋይ አካባቢም አለ በተለያየ። ይሄ በአንድ ጊዜ ከመሬት የሚወጣው ግሪን ጋስ እኛ ሰዎች ከምንፈጥረው እጅግ እጥፍ የበዛ ነው ይባላል። ነገር ግን እሳተ ገሞራው እየበዛ ሲወጣ እኛ ደግሞ የምንፈጥረው ግሪን ጋስ በኮል ጋስ በዘይት የምናደርገው እየጨመረ ሲሄድ እኛ ያለንን ይቺን ቆንጆዋን አየር ኦክሲጅኑን እየቀነሰ ካርቦን ዳይኦክሳይድ እየጨመረ የፀሐይ ጨረርንም መከላከያ የሚያደርገውን ኦዞኑን እየቀነሰ ይሄዳል የሚለው ውይይት የሰው ልጆች ብቻ ሳይሆን የሰው ልጆችም ተፈጥሮም የሚጨምረው ሁኔታ ነው። ለኑሯችን ለህይወት የማይመች ሁኔታ የሚፈጠርበት ሁኔታ እየጨመረ ይሄዳል። ይህ በሚባልበት ጊዜ በዚህ አጋጣሚ ቻይና፣ ህንድና አሜሪካ፣ አውሮፓ እነዚህ አራት ሀገሮች ናቸው በተለይ ግሪን ጋስ በብዛት የሚያወጣፉት። ስለዚህ የጋራችን ችግር ነው። ገንዘብ ያላቸው ይህንን አዲስን ቴክኖሎጂ ግሪን ቴክኖሎጂ የምንለውን እንድናሻሽል በዛ ብቻ እንድንጠቀም፣ ታዳጊ አገሮች ደግሞ ከእኛ በፊት ያደጉት አገሮች የዛሬ 100 ዓመት ያደረጉትን ስህተት እኛ መድገም የለብንም። እኛ የእነሱን ኢንዱስትሪያል ሬቮሉሽን ዘለን የቴክኖሎጂካል ሬቮሉሽን ወይንም ደግሞ ግሪን ሬቮሉሽን ላይ መግባት አለብን እንጂ አፍሪካ፣ ቻይና፣ ህንድ ልክ አውሮፓና አሜሪካ ወደ ነበረበት ያለፈውን 100 ዓመት ቴክኖሎጂ የተበላሸውን ቴክኖሎጂ ይሄ ግሪን ጋስ የሚፈጥረውን ቴክኖሎጂ መዝለል አለብን። ለመዝለል ደግሞ ገንዘብ ያስፈልገናል። ያንን ገንዘብ ደግሞ ይሄንን መጥፎን ጋስ በመፍጠር የተጠቀሙት ኢንዱስትሪያል አክራጅ ሰፖርት ማድረግ አለባቸው የሚለውን አመለካከት እንደምታውቀው በዩናይትድ ኔሽን፣ በዩሮፒያን ዩኒየን፣ በአፍሪካን ዩኒየን በተለያዩ ፎረም ይሄ ውይይት አለና ትልቁ አሁን የኢትዮጵያ የአፍሪካ የታዳጊ ሀገሮች አላማ የምዕራቡን ኢንዱስትሪያል ሬቮሉሽን መዝለል አለብን። ይህንን ፖሊት የሚያደርገውን ካርበን የሚረጨውን ስልጣኔ ትተን ተለዋጭ ኢንዱስትሪ አየር፣ ፀሐይ፣ ውሃ በመጠቀም አዲስን ኤፊሽንት ኤነርጂ ቴክኖሎጂስ መግባት አለብን። ለዛ የሚያስፈልገውን ገንዘብ ኃይል መረባረብ አለብን እንጂ የነሱን ውራጅ የሆኑ ያረጀ ኮምፒውተር፣ ያረጀ መኪና፣ ያረጀ ኢንጂን አምጥተው እኛ ላይ ደንብ እንዳያደርጉብንና እኛ ደግሞ እንደገና ራሳችንን በበሽታ ይሄ በካርበን ፖሊቲንግ እንዳንበላሽ መሪዎቻችን፣ ሳይንቲስቶቻችን እንዳንተ ያሉት እንደኔ ያሉት ደግሞ የሚዲያ ሰዎች ህዝቡን ማስተማርና ወደ አዲሱ ቴክኖሎጂ ወደ ግሪን ቴክኖሎጂ መዝለል የምንችልበትን በዚህ አጋጣሚ በእውነት የአፍሪካ ሀገሮች በተለይ ሞሮኮ፣ አልጄሪያ ይሄ የፀሐይን ኃይል ጨረር በመጠቀም ሶላር ኤነርጂ በመጠቀም ቅድሚያ የሚያሰጥ በተለይ በበረሃው አካባቢ የሚኖሩ አረቦቹ ዘይቱን በሶላር ለመለወጥ እጅግ እጅግ ብዙ ገንዘብ ኢንቨስት እያደረጉ ነው። ኢትዮጵያ ሀገራችንም እንደምታውቀው የዊንድ የሶላር የጂኦተርማል ደግሞ አለ እምቅ ኃይል ያው ቅድም የተናገርነው የእንፋሎቱ ይሄ እሳተ ገሞራውን ወደ ኃይል በመጠቀም የምንገለገልበትን ዘዴ የኛ ሳይንቲስት የኛ ኢንጂነሮች የኛ ምሁራኖች ጉልበታችንን ማውጣት ያለብን እንዴት አድርገን ወደ ግሪን ቴክኖሎጂ ምንዘለው እዛ ላይ ጉልበታችንን ስናወጣ የአፍሪካ የለውጥ የትራንስፎርሜሽን የምንለው ይሄ ሬኔሳንስ የምንለው አገራችን ግሮስ ኤንድ ትራንስፎርሜሽን የሚባለው ይሄ ነው። እንግዲህ ያረጀውን መጥፎውን ኢንዱስትሪ ቴክኖሎጂ ትተን ወደ አዲሱ ተለዋጭ ቴክኖሎጂ መሄድ፣ ለዛ ደግሞ ተፈጥሯል አፍሪካ ፀሐይ በጣም ሰፊ ፀሐይ ኤክስፖዠር ከማንኛውም ኮንቲነንት የበለጠ አላት። በዚህ አጋጣሚ መሬቱም በጣም ለም ነው። ህብረተሰቡ ለማን ነው ተፈጥሮ ለህይወት የሚመች ነው። ይህ በሚሆንበት ጊዜ እንግዲህ ቅድም እንዳለው አሁን ኢቦላ እንኳን በዚህ ሳምንት ኮንፈረንስ ያደረጉት የኢንተርናሽናል ድርጅቶቹ የት ነው? ኪባ ነው። ይህ ድርጅት ስብሰባ መደረግ የነበርበት አዲስ አበባ ነበር ወይንም ናይጄሪያ ነበር። እና አፍሪካኖች በእንደዚህ በቴክኖሎጂ ከሳይንስ ችግሩ የአፍሪካ ሆኖ ኢቦላው የአፍሪካ ሆኖ ኮንፈረንስ የት ነው የሚደረገው? ኪባ። ይህንን መለወጥ መቻል አለበት። ያለፈው ጊዜ እንደተናገር ነው ኢቦላ ትቶልን የሚሄደው ትርፋት የኢትዮጵያ የአፍሪካን ሳይንቲስቶች ለተፈጥሮ ለሳይንስ ብሩ የሆነ ስራ እንዲሰራ ኮንፈረንሶቹን ወርልድ ሄልት ኦርጋናይዜሽን የዓለም የጤና ጥበቃ ድርጅት ኢትዮጵያ አፍሪካ ውስጥ እንዲሆን ነው ማድረግ ያለብን። ስለዚህ እኛ አፍሪካውያኖች ባለንበት ቦታ ሁሉ ያለነው በሙሉ ያለውት በዓለም ላይ የሚሉት የተፈጥሮ የአየር ጠባይ የበሽታም ችግር ቢሆን መፍትሄውን የሚሰጠው ኢንስቲትዩሽን ሚዚየሙ ፋውንዴሽኑ ኢትዮጵያ አፍሪካ ውስጥ እንዲሆን መጣር ነው። በዚህ ደግሞ ወንድሜ በእውነት የአሁኑ የኢትዮጵያ መንግስትና አመራር ባለፈው 40 ዓመት የጣልነውን ኃላፊነት የተውነውን ስራ ትቶ ወደ መሪነት የአረቦቹም የአውሮፓም የአፍሪካም ከዛም አልፎ የዓለም የዩናይትድ ኔሽን መዋቅሮች ዋና መቀመጫ አዲስ አበባ ኢትዮጵያ ማድረግ መቻሉ ለኢትዮጵያ ልጆች እድል ይሰጣል፣ ስራ ይፈጥራል፣ ቴክኖሎጂ ያመጣል። ይህ ሲሆን አገራችን ኢትዮጵያ፣ አለማችን አፍሪካ፣ አለምን የምንመራ የምንተባበር እንጂ ለማኝ የማንሆን የምንሰራ እጆች እንሆናለን። እንግዲህ በዚህ አጋጣሚ የኢትዮጵያ ልጆች ተቃዋሚዎችም ሆኑ ደጋፊዎች የተለየ ሀሳብ ያለንም የምንለው ከኪሳራ ትርፍ ይሻላል፣ ከጉዳት ጥቅም ይሻላል፣ ከእኔ ጥቅም ደግሞ የልጆችን እድል አሻሽላለሁ፣ የወደፊት ተስፋ ለውጣለሁ የሚለውን አመለካከት እያያዝን የምንሄድበት ጊዜ ነው እና በዚህ አጋጣሚ ቅድም አንተ ያልከው እውነት ነው። ለአፍሪካ ለኢትዮጵያ በተለይ በዚህ በድርቅ በተፈጥሮ ለውጥ የሚጎዱትን ሀገሮች ለመርዳት የሚያስችለው አዲሱ ቴክኖሎጂ ይሄ ተለዋጭ ቴክኖሎጂ የምንለው ነው እና ያንን ቴክኖሎጂ ለመፍጠር ለማሰራት የሚያስችል ኢንቨስትመንት ገንዘብ ከ ዩናይትድ ኔሽን ቢሆን ከኢሮፒያን ዩኒየን ይሁን ከኤዥያ ይሁን ከሌላም ሀገር ኢንቨስተሮችን አትራክት የምናደርግበት ጊዜ ነው። ለዚህ ነው እንግዲህ እንደኔ እንዳንተ አይነት በሚዲያ ውስጥ የምንሰራ ሰዎች ወጣቶቻችንን ማደፋፈር አለብን። ሽማግሌዎች ደግሞ ወጣቶችን እንዲባርኩ መንገድ እንዲከፍቱላቸው ነው እንጂ ችግር እንዳይፈጥሩ ልክ እንደ በርኪና ፋሶ 27 ዓመት ካስተዳደረ በኋላ ለልጆቹ ድል እንደ መስጠት አዲስ አመራር ቦታ እንደ መልቀቅ ያቺኑ አቃጥሎ መሄድ ይሄ የሞኝነቱን አሰራር መተው እንዲኖርባቸው ለሽማግሌዎቻችን ጥሩ የጡረታ የመንከባከብ የአእምሮ የመንፈስ ጭንቀት ያለባቸውንም የመንከባከብ እድል እንዲኖር፣ ሳይንቲስቶቻችን ጋዜጠኞቻችን ደግሞ ለሀገራችን የሚመቸው ይሄ ይሄ አይዲዮሎጂ ይሄ ይሄ አሰራር ይሄ ይሄ ቴክኖሎጂ ነው የሚለውን አሁን አንተ እንደምታነሳው ግሪን ቴክኖሎጂ ትራንስፎርሜሽናል ቴክኖሎጂ ያስፈልጋል። ለዛ ኢንቨስትመንት ነው የሚያስፈልገን እንጂ ጥይት መሳሪያ አያስፈልገንም፣ ግሪን ቴክኖሎጂ ነው የሚያስፈልገን እያለን በእውነት ሚዲያውንም ኢንቨስተሮችንም የዓለም ድርጅቶችንም ማዋከብ አለብን። አሁን በዚህ በአሜሪካ ምርጫ ላይ የእኛን አገር የታዳጊ ሀገሮችን የሚደግፍ ፓወር አፍሪካ የሚል የፕሬዚደንት ኦባማ አመለካከት ያለበት ለመጀመሪያ ጊዜ ኢንፍራስትራክቸር ንጹህ ኤነርጂ በአፍሪካ ውስጥ ያስፈልጋል፣ ትምህርት ያስፈልጋል፣ ለወጣቱ ድል ያስፈልጋል የሚለውን ፕሬዚደንት የእሱን አመራር የሚከተሉትን የፖሊሲ አመራር የዲሞክራቶችን አመለካከት በዚች በሁለት በሶስት ቀን እንኳን እየደወልን መጠየቅ አለብን። እኔ ሰሞኑን በቴሌፎን በተለያዩ ሀገሮች በተለይ እንደምታውቀው 7 የሴኔት ቦታዎች በጣም ሪስኪ ሁኔታዎች ላይ ናሉት። ያንን ኮንትሮል ለማድረግ ዴሞክራቶች እየሞከሩ ነው ያሉት። ለዛ እንቅስቃሴ ድጋፋችንን በተለይ ኢትዮጵያና አሜሪካኖች ነን የምንለው። ዜግነት ማለት መብት ነው እና ራሳችንም ሌሎችም እንዲመርጡ መርዳት አለብን፣ መወያየት አለብን፣ ሀሳቦች እንዲፈጩ ማድረግ አለብን የሚል አመለካከት አለኝ። ጌታዬ እንግዲህ ጊዜው የለውጥ ስለሆነ ለውጡ የበጎ ለውጥ እንዲሆን የበጎ ስራ የምንሰራበትን መንገድ መክፈት አለብን የሚል ሀሳብ ነው ያለው።
በጣም በጣም አመሰግናለሁ ዶክተር። በእርግጥ ሰፋ ለማብራሪያ የሰጡን በጣም ነው የማመሰግነው። እንደው አንድ ነገር ትዝ ብሎኝ ነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አንድ ጊዜ ሊቢያ የአፍሪካ አንድነት ድርጅትን ወደ ራሷ ለመውሰድ የተወሰኑ ሀገሮችን አስተባብራ በዛ ከኛ ከአዲስ አበባ ከኢትዮጵያ ለመውሰድ ሙከራ ተደርጎ በዛ ላይ በጣም ቻሌንጂንግ የሚያደርግ ንግግር አድርገው ነበረ እና ወደዚህ ማምጣት ወደ ኢትዮጵያ ኢትዮጵያን የአፍሪካ መዲና ለማድረግ በጣም ከፍተኛ ስራ ይሰሩ ነበረ። ያንን እንደው በቪዲዮ ላይም ነበረ፣ ምናልባት አንድ ቀን መርሃ ግብራችን ላይ ልናወጣው እንችላለን። እና የግድ ነው ኢትዮጵያዊ በፊት ያስቀመጥነውን ቅርስ እና የኢትዮጵያ የአፍሪካ መናኸሪያ የሆነችውን አሁንም ማስጠበቅና ተጨማሪ አሁን ዩናይትድ ኔሽን ፕሬዚዳንት ባንኪሙን እዚህ መምጣታቸው ያ ለሀገራችን እሴት ነው፣ ለሀገራችን መልካም ገጽታን ይፈጥራል። ይሄ ጥሩ ጥሩ ነገር ነው። ይህንን ጥሩ ነገር የግድ መግለጽ አለብን ብዬ ነው። እንግዲህ ፕሮግራማችን ከደቂቃው በላይ ሄዷል። አሁን አድማጮቻችን ሊሰሙን የሚችሉት በሬዲዮ መርሃ ግብሩ ሳይሆን በስልኩ መስመር ነው። በስልኩ መስመር ላይ ማንኛውም ሰው መስማት ይችላል። በሬዲዮ መርሃ ግብራችን ግን አልቋል። ግን 7ቱን ቀን በስልኩ መስመር ላይ ግን አድማጮቻችን ሊሰሙን ይችላሉ። በ7124329790 7124329790 በመደወል ወይ ደግሞ በኢትዮጵያን ዚስ ዊክ ግሩፕ በሚለው በዛ ላይ ብዙ ተከታዮች አሉን፣ እዛ ላይ መስማትም ይችላሉ። በሚቀጥለው ሳምንት ሌላ ፕሮግራም ይዘን እስከምንቀርብ አድማጮቻችን በጣም እናመሰግናለን ስላዳመጣችሁን። ዶክተር በላይ እንግዲህ በሚቀጥለው ሳምንት ደግሞ ሌላ ርዕስ ይዘን እንወያያለን። ስለ መልካም ትብብሮና ስለ ዘውትር ድጋፎ በጣም አመሰግናለሁ። በአዘጋጆቹ ስም ሆኜ አብረን ነው እያዘጋጀን ያለውን ይህን ፕሮግራም አሁን ሳስበው ና በጣም አመሰግናለሁ ዶክተር። መልካም ቀን መኝሎታለሁ።
እግዚአብሔር ይስጥልኝ። አንተም አድማጮቻችን በሙሉ የአየር ጠባዩ እየተለወጠ ሲሄድ ከአየር ጠባዩ ጋር የሚመች ልብስ አኗኗር ማድረግ ያለብን እና እንግዲህ በዚህ አጋጣሚ አዲሱ የምንድን ነው የቅዱሳን ቀን ዛሬ ስለሆነ ሁላችንም የቅዱሳን ህይወት እንድንኖር እግዚአብሔር ይርዳን። ደህና ሁኑ።
ሰላም ይሁኑ። አመሰግናለሁ።
አመሰግናለሁ።
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethio.onyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።